የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምን አመሻችሁ። ጽዮን ግርማ ነኝ። ለዛሬ ምሽት የተሰናዱ ዝግጅቶችን ይዤ አብራችሁ ቆያለሁ። ከትላንት እስከ ዛሬ በሀገሪቱ የወጡ ሕጎችን ለሕብረተሰቡ ተደራሽ የሚያደርግ የመረጃ ቋት ማዘጋጀቱን የፌዴራል ጠቅላይ አቃቤ ሕግ አስታወቀ።
በተለይ ቀደም ብሎ የወጡትን ቀደም እንዳልኩኝ ከ1934 ጀምሮ ያሉትን ሕጎች ማግኘት በጣም ያስቸግራል። ቅርብ ጊዜ የወጡት በዛ ሊገኙ ይችላሉና ሁሉንም ህጎች ስለሚያስፈልጉና ጠቃሚም ስለሚሆኑ ይሄን ስርዓት መገንባት አስፈላጊ ሆነዋል።
የፌዴራል ጠቅላይ አቃቤ ህግ ብርሃኑ ጸጋዬ ናቸው። ዝርዝር ዘገባ ይኖረናል። ወደ ኦሮሚያ፣ ደቡብ፣ ሀረርና መቀሌ አምርተን ዘገባዎችን እናስደምጣችኋለን። የተጠናቀቀው የ2018 የአውሮፓ አመት ለጠፈር ጉዞና ለምርምር ብዙ ስራ ያስተናገደ አመት ሆኗል። እንዳስሰዋለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ።
Gabina VOA, let's cross boundaries together.
የኢትዮጵያን ህግጋት ማንም ተጠቃሚና የሚፈልግ ሰው በቀላሉ እንዲያገኛቸው ለማድረግ የታሰበ የመረጃ ቋት ማዘጋጀቱን የኢትዮጵያ ፌዴራል ጠቅላይ አቃቤ ህግ አስታወቀ። ይህ የመረጃ ቋት ከ1934 ዓ.ም እስከ 2010 ዓ.ም ባለው ጊዜ የወጡ ህግጋትንና ደንቦችን የያዘ መሆኑም ተገልጿል። የሰነዶች ማረጋገጫና ምዝገባ ኤጀንሲ አሰራርም ለተገልጋዮች ቀላል ቅርበት እንዲኖረው የሚያደርግ የተባለ የኢንተርኔት አገልግሎትም ይፋ ተደርጓል። እንደዚህ አይነት አሰራሮች በሀገሪቱ የተጀመረውን የለውጥ ሂደት በተግባር ያግዛሉ ሲሉ የፌዴራል ጠቅላይ አቃቤ ህግ ብርሃኑ ጸጋዬ ዛሬ ለጋዜጠኞች በሰጡት መግለጫ ተናግረዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
በኢትዮጵያ የወጡ ህጎችን፣ ደንቦችና መመሪያዎችን ማግኘቱ ከወረቀት ጋር የተገናኘ አካላዊ ድጋፍ ጭምር የሚጠይቅ ሆኖ ቆይቷል። ነጋሪት ጋዜጣን ማፈላለግ፣ ለዚህም ወደ ብርሃንና ሰላም ማተሚያ ድርጅት መጓዝም የግድ እንደነበር የዛሬ እውነታ የቀጠለ ሁኔታ ነው። ዛሬ በጠቅላይ አቃቤ ህግ የተሰጠው መግለጫ ግን ይህ ችግር መቃለሉን፣ ዘመኑ ወደ ደረሰበት አሰራርም መገባቱን የጠቆመ ነው። የኢትዮጵያ ጠቅላይ አቃቤ ህግ ብርሃኑ ጸጋዬ እንዳሉት አዋጆች፣ ደንቦችና መመሪያዎች በአንድ ላይ የሚገኙበት የመረጃ ቋት ተዘጋጅቷል።
የኢፌዴሪ ጠቅላይ አቃቤ ህግ ከ1934 ዓ.ም ጀምሮ እስከ 2010 የወጡ ህጎች አሉ። እነዚህ ህጎች አንደኛው በተቻለ መጠን በብርሃንና ሰላም ማተሚያ ድርጅት ገዝቶ የመጠቀም እድል አለ። ይሄ በተፈለገ መልኩ ተደራሽም አይደለም። በተለይ ደግሞ ከዚህ ከአዲስ አበባ ውጪ ቅርንጫፍ የለውም ተቋሙ። ተደራሽ ስላልሆነ ይሄንን ሊተካ የሚችል ማንም ሰው ባለበት ቦታ ሆኖ ይሄን ህግ ማግኘት የሚችልበትን ስርዓት መዘርጋት ስላለብን ይሄ የሶፍትዌር ግንባታ ተጠናቆ ለአገልግሎት ዝግጁ ሆኗል። በተጨማሪም ህጉ እንኳን የሚሸጥ ቢሆንም ሁሉም ህጎች አይደሉም እዛ የሚገኙት ማለት ነው። በተለይ ቀደም ብሎ የወጡትን ከ1934 ጀምሮ ያሉትን ህጎች ማግኘት በጣም ያስቸግራል። ቅርብ ጊዜ የወጡት በዛ ሊገኙ ይችላሉና ሁሉንም ህጎች ስለሚያስፈልጉና ጠቃሚም ስለሚሆኑ ይሄን ስርዓት መገንባት አስፈላጊ ሆነዋል።
ለዚህ አገልግሎት የተዘጋጀው ሶፍትዌር ያለ ኢንተርኔት ጭምር የሚሰራ መሆኑንም ጠቅላይ አቃቤ ህጉ ተናግረዋል። ህጎችና አዋጆችን ማግኘት አስቸጋሪ ሆኖ መቆየቱንም አስታውሰዋል።
ጠቅላይ አቃቤ ህግ ይህን ሶፍትዌርና ድረገጽ ይፋ ያደረገው ህጎችና ሰበር ውሳኔዎች ለህዝቡም ለተለያዩ ተቋማት እንኳን ለሌሎች ተቋማት ይቅርና ይህንን ስራ በዕለት ተዕለት የሚሰሩ ዳኞች፣ አቃቤ ህጎች፣ ፖሊሶች ህጉን ለማግኘት የሚቸገሩበት ሂደት አለ። ለምሳሌ ዳኞች ውሳኔ በሚሰጡበት ጊዜ፣ የተለያዩ አዋጆች በሚጠቀሱበት ጊዜ የተሻረ ያልተሻረ የተቀየረ ያልተቀየረ የሚሉትን ህጉን ባለማግኘት ውሳኔ የሚዘገይበት ሂደቶች ሲያጋጥሙን ነበር። እነዚህን ጉዳዮች ይቀርፉልናል። ሄዶ ፍትህ በተሳለጠና በተቀላጠፈ መልኩ እንዲሁም ደግሞ ህግን መሰረት አድርጎ ህብረተሰቡ አጠቃላይ በከፍተ ስርዓቱ ማግኘት የሚገባውን አገልግሎት የሚያገኝበት ሂደትን የሚፈጥር ነው። ይህ ሶፍትዌር ለዕለት ተዕለት ስራ ብቻም ሳይሆን ለትምህርት ተቋማትም ለምርምርም የሚፈልጉ ባለሙያዎች በቀላሉ ምርምር ለማድረግና በህጉ ላይ የሚታዩት ንጽጾችንም አውጥቶ ለእኛም ግብአት በሚሰጥ መልኩ አጋዥ ይሆናቸዋል ማለት ነው። ስለዚህ ጠቀሜታው ዘርፈ ብዙ ነው።
ዛሬ በጠቅላይ አቃቤ ህግ ይፋ የተደረገው አዋጆችን፣ ህጎችንና ደንቦችን በአንድ ቦታ ማግኘት የሚያስችል የመረጃ ቋት ብቻ አይደለም። በርካታ ዜጎችን የሚያስተናግደውን የሰነዶች ማረጋገጫና ምዝገባ ኤጀንሲን አሰራር ይበልጥ ተደራሽ የሚያደርግ አካሄድ እንደሚጀመርም ተገልጿል። በዚህም መሰረት ዜጎች በየቤታቸው ሆነው የተለያዩ ቅጾች መሙላት እንደሚችሉ ነው የተጠቆመው። የፌደራል የሰነዶች ማረጋገጫና መዝገብ ኤጀንሲ ምክትሉና ዳይሬክተር ሙሉቀን አማረ ለአሜሪካ ድምጽ ያስረዱት ደንበኞችን በፍጥነት ከመስተናገድ አንጻር በመስራ ቤታቸው የተደረሰበትን ደረጃ ያስታወሱት አዲሱ አሰራር ደንበኞች የሚስተናገዱበትን ጊዜ ይበልጥ ማሳጠሩን አብራርተዋል።
በመሰረቱ ሰፊውን ተገልጋይ የሚጠቀምበትን ለምሳሌ ውክልናን ማንሳት እንችላለን። የውክልና አገልግሎት ወደ ተቋሙ ሲመጡ በነበረው ማሰራር ቢሆን ማለት ነው። ጊዜን ከመስተናገድ አንጻር ተቋሙ ጋር ከደረሱ በኋላ ያለው ጊዜ ከ5 ደቂቃ ይበልጥም ነበር። ተቋሙ ጋር ከደረሱ በኋላ
ሁኔታው ተሻሽለው ነበር።
ተሻሽለው ነበር በማኑዋል አሰራርም። ግን ትልቁ ይሄ
ምክንያቱም ያው ጥሩ መሻሻል ካሳዩ መንግስታዊ መስሪያ ቤቶች አንዱ ሆኖ ሲጠቀስም ቆይቷል። መስሪያ ቤታቸው ያው ባለ ጉዳዮች ከመስተናገድ አንጻር
ልክ ነው። አሁን በዋናነት ይሄኛው በኢንተርኔት ወጪውን የቀነስንለት ጊዜውን የቀነስንለት እኛ ተቋም ከመምጣቱ በፊት ውል በማጻፍ የሚያጠፋውን ጊዜ ሙሉ ለሙሉ ነው ያጠፋንለት ማለት ነው። ተቋም ውስጥ የመጣውን ብቻ ሳይሆን ከተቋም ውጪም ሲያጠፋ የነበረው ውል ለማጻፍ ባለሙያዎችን ለማማከር እነዚህ ጊዜዎችን ነው በሙሉ ያሳጠርንለት። እኛ ጋር ከመጣ ቀደም ሲል የነበረው 25 ደቂቃ በ15 ደቂቃ ውስጥ አገልግሎቱን ማግኘት ይቻላል። ከጊዜ አንጻር ስናየው ትንሽ ነው የቀነሰው፣ ግን ከሰነድ ጥራት አንጻር ትልቅ ፋይዳ አለው። እንደገና ደግሞ በፊት እኛ የማናቀው ግን ከኛ ተቋም ውጪ ሆኖ ስለሆነ ውሉን የሚያጽፈው እነዛን ጊዜዎች በሙሉ ነው ያጠፋንለት ማለት ነው። ስለዚህ እኛ ጋር በቀጥታ የሚፈለግበትን ቁጥሩን ብቻ ይዞ መጥቶና በውክልና አገልግሎት ሲስተሙ የሰጠውን ቁጥር ከዛ በዘለለ ደግሞ ውክልና ወይም ሽያጭ ውሎች ሊሆኑ ይችላሉ። እነዚህ ሲሆን የመብት ትክክለኛ ባለ ንብረት ስለመሆኑ የሚያገልጽ ማስረጃና መታወቂያ ብቻ ነው ይዞ የሚመጣው ማለት ነው።
ኢትዮጵያውያን ሊሆኑ ይችላሉ፣ ትውልድ ኢትዮጵያውያን። አሁን ቅድም ለምሳሌ ንብረት ማስተላለፍ የሚል ስለጠቀሱ ነው ይሄን አገልግሎት መጠቀም ይችላሉ። ምክንያቱም ፊርማው አለች በመሀል እንግዲህ እሷ በሌለችበት ሁኔታ
ያው ልክ ነው። የተለያዩ ውሎችን ሲመጣ በአካል መምጣት ህግም ያስገድዳል በፊርማ። ምክንያቱም ተቋሙ ከተሰጠው ስልጣን አንዱ የሚመጣው ሰው ካፓሲቲንም ቼክ ማድረግ አለበት። ምክንያቱም ክልናም ለመስጠት ለመዋዋለም እድሜው መድረስ ስላለበት ከመታወቂያም በዘለለ በአካልም ያንን ማረጋገጥ መቻል አለበት። እድሜም ብቻ ሳይሆን ሌሎች ከአእምሮም አንጻር በተለያየ እያመነበት ስለመሆኑ በተቋሙ መረጋገጥ ስላለበት መምጣት አለበት። ውጭም ያሉ ቢሆኑ ምናልባት መረጃ ከመሙላት አንጻር ችግር የለውም። ግን ሌሎች ህጎችም አሉ። ለምሳሌ ውክልና ቢሆን ሌሎች ስርዓቶች አሉ። ካሉበት ሀገር ሆነው ውክልና ሰጥተው በውጭ ጉዳይ ሚኒስቴር መጥተው ሚኒስቴር በኩል ወደ ተቋሙ መጥቶ ነው የሚረጋገጠው። ስለዚህ ቀደም ሲልም የነበረው አሰራር ቢሆን በአካል እኛ ተቋም ድረስ ውጭ ያሉ መምጣት አይጠበቅባቸውም። ባሉበት ሀገር ነው ውክልናውን ሰጥተው በኤምባሲ አማካኝነት ወደ ውጭ ጉዳይ መጥተው ቀጥታ ወደ እኛ ተቋም የሚረጋገጠውና ስለዚህ በአካል መጥቶ ችሎታውን ማለት ነው ችሎታውን ለማረጋገጥና እንዲሁም ደግሞ ለፊርማው የሰውየው መምጣት የግድ ይሆናል ወይም የሴትየው መምጣት ግድ ይሆናል ማለት ነው።
ፎርሙን ግን ባሉበት ሀገር ሆነው አሁን ባሉት በኢንተርኔት በኦንላይን ሞልተው የሆነ ደረጃ ካደረሱት በኋላ ለፊርማ ብቻ ወደ ሀገር መምጣት ይችላሉ።
ፎርሙን በማንኛውም ሰዓት አንደኛ የሞሉትን ዛሬ የሞሉትን የግዴታ ዛሬ መጨረስ አይጠበቅባቸውም።
ከሞሉ 15 ቀን አለ ብለው
15 ቀን አለ በፈለጉ ሰዓትም እየከፈቱት ቁጥሩ ስላለ በቁጥሩ እየከፈቱት የሚሻሻልም ነገር ካለ በ15 ቀን ውስጥ ማሻሻል ይችላል።
በዛሬው ጋዜጣዊ መግለጫ ላይ የተገኙት የኢትዮጵያ ጠቅላይ አቃቢ ሕግ ብርሃኑ ጸጋዬ ዘመናዊዎቹ አሰራሮች ለውጡን እንደሚያግዙ ተናግረዋል።
ዛሬ በዚህ መልኩ መግለጽ ያስፈልግበት ሀገራችን በለውጥ ሂደት ላይ ነች ያለችው። ይህን የለውጥ ሂደት በተግባር በማገዝና ለውጡ የሚታይ ህብረተሰቡ ከሚፈልገው ከእለት ተእለት ስራው ጋር ተያያዥነት ያላቸው ነገሮችን የሚያረጋግጡ ውስጥ ማስገባት አለብን ከሚል ስለሆነ በዚሁ አግባብ ብንረዳው በቀጣይ ደግሞ ሌሎች የቀሩ ስራዎችንን በዚሁ ለህብረተሰቡ በተሳለጠና በተቀላጠፈ መልኩ አገልግሎቱን ለመስጠት የሚያስችል ነው።
በፌዴራል የሰነዶች ማረጋገጫና መዝገብ ኤጀንሲ የሚተገበረው አዲስ አሰራር በተወሰኑ አገልግሎቶች ተጀምሮ ወደ ሌሎችም እንደሚቀጥል ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የኦሮሚያ የስነ ምግባርና ጸረ ሙስና ኮሚሽን ከ71 ሚሊዮን ብር በላይ ንብረት መዝብረዋል ያላቸውን 77 ሰዎችን በቁጥጥር ስር መዋሉን ገለጸ። ኮሚሽኑ ሌሎች ተመሳሳይ ውሳኔ የተሰጠባቸው መዝገቦች መኖራቸውንና ሌሎች ላይ ደግሞ ተጨማሪ ምርመራ እየተደረገ መሆኑን አስታውቋል። ሙክታር ጀማል ከኦሮሚያ ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር አበበ ከበደ ጋር ቃለ መጠይቅ አድርጓል። ለጥያቄው መልስ ስለ መዝገቡ በመግለጽ ይጀምራሉ።
ባለፉት 10 ቀናት ውስጥ በአካሄድናቸው ኦፕሬሽኖች ምርመራ ካጠናቀቅንባቸው መዝገቦች መካከል በአስሩ ላይ ወደ 75 ሰዎች ቁጥጥር ስር ውለዋል። ከነዚህ መካከል ደግሞ 71 ሚሊየን ማለት እነዚህ ሰዎች 71 ሚሊየን ያህል በመንግስትና በህዝብ ላይ ጉዳት አድርሰዋል የሚል ነው ምርመራችን የሚያሳየው። ይሄ ምርመራ ብቻ አይደለም፣ ሌሎች ደግሞ በሂደት ላይ ያሉ ከ20 የማያንሱ በጣም ትላልቅ መዝገቦች ላይ ምርመራ እያካሄድን ያለ ነው።
በዚህ ምርመራ በአጠቃላይ የደረሰው የንብረት ውድመት ወይ ደግሞ ለህዝብ ሳይሆን ለግል ውሏል ብሎ ኮሚሽኑ ያጣራው የንብረት መጠንና ተጠርጣሪዎቹ ማንነትና ደረጃ ምንድን ነው የሚመስለው?
የሰዎቹ ማንነት ደግሞ ያው በክልል ደረጃ በተለያዩ ኃላፊነቶች ላይ ያሉ እንደዚሁም ከአሁን በፊት በክልል የነበሩና አሁን ደግሞ አንድ ሁለት ሶስት ሰዎች ወደ ፌደራልና ወደ ተለያዩ ተቋማት ገብቶ እየሰሩ ያሉ አመራሮች ናቸው። እንደዚሁም ከነሱ ጋር ትስስር የፈጠሩ ተመሳጥረዋል ተብሎ የሚጠረጠሩ ነጋዴዎችና ባለሀብቶችም የሚገኙበት ናቸው። የሙስና ፍሬ ነው ተብሎ የተጠረጠረ ሀብት እንዳይንቀሳቀስና ለሶስተኛ ወገን እንዳይተላለፍ የታገደ ንብረት አለ። በ18 የቤት ስራ ማህበራት በተጭበረበረ ሰነድና በከተማው ነዋሪ ያልሆኑ ሰዎች 366 የሚሆኑ ናቸው ወደ 7 ሄክታር የሚጠጋ መሬት ለመውሰድ ያደረጉት ሙከራ ኮሚሽኑ ስለደረሰበት እንዳይተላለፍ አድርጓል። ይሄ ወደ 2.4 ቢሊየን ብር ያወጣል። ወደ ፍርድ ቤት አቅርበን በሸኖ ማለት የገጠር ከተማ ነች ፋይቭ ስታር ሆቴል ሰራለሁ ብሎ እውነተኛ ኢንቨስትመንትም የሌላቸው በተለያየ ጊዜ ፌሮዎችን ከውጭ በማስገባት ከመንግስትም የውጭ ምንዛሪ በማግኘት ከከተማው አመራር ጋር በመመሳጠር የሰሩት ስራ ለመንግስት ገቢ እንዲደረግ ተደርጓል። በዚህም ወደ 16,119 ቶን ፌሮ እንደዚሁም 6.6 ሄክታር መሬት ለመንግስት እንዲመለስ አድርገናል። ይህ እንደዚሁም ደግሞ በአሁኑ ዛሬ በሰጠነው መግለጫ ላይ ደግሞ ያሉ 10 ሰዎች ያልገቡ መኪኖችንም ጭምር መኪኖቹ ይገባሉ ተብሎ ነገር ግን ምንም መኪና ሳይገባ ደረቅ ቼክም እየተሰጠ በሌላ መንገድ ደግሞ ቢድ ጋራንቲም ሳይሰጥ የሚመለከት ክስ ነው። ይህን ይመስላል።
እስቲ ኮሚሽነር፣ በተለይ ብዙ ጊዜ ይነሳ ያለው በክልሎችም ሆነ በፌዴራል ስነ ምግባርና ጸረ ሙስና ኮሚሽኖች ላይ ኮሚሽኑ አንድ ትላልቆችን ዋና ዋናዎቹን ሳይሆን ቅርንጫፉ ላይ ነው የሚያተኩረው የሚል ረዘም ያለ ወቀሳ ይነሳል። ሌላኛው ደግሞ ሰዎችን በሌላ ርዕስ ሲፈለጉም መያዣ ርዕስ የሚሆነው ሙስና ነው የሚባል የከረመ ወቀሳ አለ። የአሁኑ አሰራራችሁ ምን ያህል ከዚህ የጸዳ ነው? ግንዱ ስር ደርሷል ከቅርንጫፉ ዘሎ?
እንግዲህ አሁን የገለጽኩልህ ሰዎች በክልል ደረጃ በዋና ዳይሬክተርነት ኤጀንሲ በቢሮ ኃላፊነት እየሰሩ ያሉ፣ ሁለተኛው ደግሞ ኃላፊነት ያለባቸው እና ከፍተኛ አመራሮችም ያሉበት የስራ ሂደት መሪዎች ያሉበት ትልልቅ ባለስልጣናት ናቸው በመሰለን። ሁለተኛው ደግሞ አመራር ይሁን ቅርንጫፍ ይሁን ግንድ፣ እንግዲህ ግንድ የተባለው ዋናው አመራር ለማለት ተፈልጎ ይመስለኛል። ቅርንጫፎቹ ደግሞ ያው ባለሙያዎቹ ሊባል ተፈልጎ ይሆናል። ሁለተኛው ደግሞ ትልቁ ማለት ግራንድ ኮራፕሽን ከትቶ ወደ ፔቲ ኮራፕሽንን ያዘነብላል ለማለት ተፈልጎ ይመስለኛል። አሁን ያነሳናቸው ኬዞች በዋናነት በጣም ትልልቆች ናቸው። ሙስና ያው መጠኑ ይለያይ እንጂ ያው ሌብነት ሌብነት ነው።
ኮሚሽነር አበበ ከበደ የኦሮሚያ ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር፣ ይህን ቃለ መጠይቅ ከአሜሪካ ድምጽ ጋር ለማድረግ ፈቃደኛ በመሆኖ በአድማጮች ስም በጣም አመሰግኖታለሁ።
እኔም በጣም አመሰግናለሁ።
ወደ ተከታዩ ዘገባችን ነው የምናልፈው። በፌዴሬሽን ምክር ቤት አፈ ጉባኤዋ ወይዘሮ ኬሪያ ኢብራሂም የአማራ ሕዝብ የማንነት ጥያቄ የለውም መባሉ ምክር ቤቱ ገለልተኛ አለመሆኑንና እየተመራ ያለውም በህወሓት እጅ መሆኑን ማሳያ ነው ሲሉ የወልቃይት የማንነት አጠያቂ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዴ ገለጹ። ኮሎኔሉ ይህንን ያሉት የህወሓት ስራ አስፈጻሚ ኮሚቴ አባል የሆኑትና የፌዴሬሽን ምክር ቤት አፈ ጉባኤዋ ወይዘሮ ኬሪያ ኢብራሂም ከሰሞኑ አዳማ ከተማ ላይ ፌዴራሊዝምና ማንነት በሚል ርዕስ የፌዴሬሽን ምክር ቤት ባዘጋጀው የውይይት መድረክ ላይ ነው። በአገሪቱ ህጋዊ የማንነት ጥያቄ ያቀረቡና እውቅና ያገኙ የኦሮሚያና የደቡብ ክልል ብቻ ናቸው ማለታቸውን ተከትሎም ነው። የአማራ ዴሞክራቲክ ፓርቲ አዴፓን ጨምሮ አንዳንድ ምሁራን ደግሞ የአስተዳደር የወሰንና ማንነት ጉዳዮች ኮሚሽን መቋቋም ትክክል መሆኑን አምነው ኮሚሽኑ ካለ ህወሓት የፖለቲካዊ ትብብር በሰላማዊ መንገድ ውጤት ሊያመጣ አይችልም እያሉ ነው። በተካሄዱ ውይይቶች ህብረተሰቡ በመልካም አስተዳደርና ልማት ያሉትን ችግሮች ነግሮናል ያሉት ደግሞ ምክትል ርዕሰ መስተዳደሩ ናቸው። አስቴር ምስጋናው ከባህር ዳር ተከታዩን ዘገባ አጠናቅራለች።
በኢትዮጵያ ባለፉት 27 ዓመታት በማንነት ላይ ያተኮረ የፌዴራሊዝም ስርዓት በመገንባቱ ዛሬ ዜጎች በመረጡት ስፍራ የመኖርና የመስራት መብታቸውን ተነፍገው እኔ የተናገርኩትን ቋንቋ ካልተናገርክ አብረህኝ አትኖርም የሚል አስተሳሰብ እንዲፈጠር በር ከፍቷል ይላሉ የህግ ባለሙያው ረዳት ፕሮፌሰር ዘሪሁን ይመር። በአዳማ ከተማ ላይ የፌዴሬሽን ምክር ቤት ባዘጋጀው የፌዴራሊዝምና የማንነት አውደ ርዕይ ላይ ያቀረቡትን ጥናት ጠቅሶ የአማራ ቴሌቪዥን እንደዘገበው
ከፌዴራሉ መንግስት በፊት ኦሮሚያ የሚባል ክልል እንዳልነበረ አቃለሁ። አማራ የሚባል ክልል እንዳልነበረ አቃለሁ። ከህገ መንግስቱ በፊት ግን ኦሮሞ የሚባል ህዝብ ነበረ፣ አማራ የሚባል ህዝብ ነበረ፣ ወላይታ የሚባል ህዝብ ለዘመናት የኖረ ህዝብ ነበረ።
በዚህ መድረክ ላይ ታዲያ የህወሓት ስራ አስፈጻሚ ኮሚቴ አባልና የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም እንደተናገሩት እስካሁን በሀገሪቱ የማንነትና የወሰን አስተዳደር ጥያቄ በህጋዊ መንገድ ያቀረበውና እውቅና ያገኘው የኦሮሚያና የደቡብ ክልል ብቻ ነው። እውቅና ላገኙ ክልሎችም በዚህ አመት ምላሽ ያገኛሉ ብለዋል።
የማንነት ጥያቄ በሁለት ክልል ብቻ ነው ያለው። ቤንሻንጉል ጉሙዝ ክልል ሲሆን ስላላችሁ ጋምቤላ የለም፣ ሶማሌ የለም፣ አፋር የለም፣ ትግራይ የለም፣ አማራ ክልል የለም። እንደዚህ የክልል ስራዎች ናቸው እነዚህ። ግን ፌዴሬሽን ነው እየተጠየቀ ያለው።
ይህ ዜና በአማራ ቴሌቪዥን መተላለፉን ተከትሎ የወልቃይት የማንነት አጠያቂ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዴ ምላሽ ሰጥተዋል። የወልቃይትና የራያ ጥያቄ ከአማራ ህዝብ አልፎ የኢትዮጵያ ህዝብ መሆኑ ይታወቃል። በአፈጉባኤ ደረጃ ሆነው ወይዘሮ ኬሪያ ይህንን መናገራቸው ከዚህ በፊት በተደጋጋሚ ስንናገር የቆየውን ፌዴሬሽኑ ገለልተኛ አይደለም፣ እየተመራ ያለው በህወሓት እጅ ነው የሚለውን ሀሳብ ያጠናክራል ይላሉ።
ወይዘሮ ኬሪያ ኢብራሂም እኮ ፌዴራል መንግስትን ኃላፊነትና ግዴታ ሳይሆን የህወሓትን ኃላፊነትና ግዴታ ብቻ ለመዋጣት አሁንም እነዚህ የወሰን ጥያቄና የማንነት ጥያቄ በመካድ መልሱን ወይም ጥያቄውን ለማዳፈን ፈልገው ነው ይህንን ሀሳብ ያሰጡት። እሳቸው ፌዴሬሽን ብቻ አይደለም መላ ኢትዮጵያ ያወቀው ጥያቄ ነው። እኛ ጊዜ ፊት መግለጫ ሰጥተናል። ፌዴሬሽኑ ገለልተኛ አይደለም። ስለዚህ የትግራይን ጉዳይ እኛ ለህወሓት እየከፈፍን የህወሓት ባለስልጣን ሆነው መፍትሄ ይሰጡናል፣ ይዳኙናል ብለን እንደማናስብ ለፌዴሬሽኑ ምክር ቤቱም ገልጸናል። ለተከበሩ ጠቅላይ ሚኒስትር ዶክተር አብይ አህመድም ገልጸናል። ትግራይን ስለሚነካ ህወሓትን ስለሚጎዳ ብቻ የወልቃይት የጠገዴ የራያ ጥያቄዎችን አንዴ መሬቱም ትግራይ ነው፣ ህዝቡም ትግራይ ነው ብሎ መግለጫ ሰጥተዋል። ሁለተኛውን ደግሞ በአማራ በትግራይ በአፋርም የማንነት ጥያቄ አልቀረበም ብለው ሲያቀርቡ ምንድን ነው ምናልባት ግን አስቦ መናገር ይገባቸው ነበር። የወልቃይት የጠገዴ የራያ ጥያቄ የለም ሊዳፈን ይችላል ብሎ አስቦ ከሆነ የአማራ ህዝብ ደግሞ በህግ ጠይቆ መመለስ ካልቻለ በራሱ ትግል ያስመልሰዋል ብለን ነው እኛ የምናስበው።
በወቅቱ የክልሉ ከፍተኛ አመራር የነበሩና በአሁኑ ሰዓት የሶስተኛ ዲግሪ ትምህርታቸውን በመከታተል ላይ የሚገኙት የፖለቲካ ተንታኝ አቶ ቹቹ አለባቸው ከሶስት ዓመት በፊት የወልቃይት የማንነት አጠያቂ ኮሚቴ ወደ ትግራይ ክልል ሲሄድ አስታውሳለሁ፣ የሰነዱም አንድ ኮፒ ቅጂ እጄ ላይ ያለ ይላሉ።
እኔ በዚህ ጉዳይ ላይ ራሴ የማጠናው ጥናት ስለነበረ ከወልቃይት ጋር ተያይዘው የሚነሱ ጉዳዮች በሰነድ የተደገፉ ማስረጃዎች ሁላ በእጅ አሉ። ለምሳሌ አንዱ አሁን የወልቃይት ህዝብ ጥያቄውን በህጋዊ መንገድ አላቀረበም ይላል። ግን በእጅ ያለው ሰነድ እንደሚያሳየው የህዝቡ ወኪሎች ያስፈረሙትን እና አቤቱታቸው ጥያቄያቸው ምን እንደሆነ በአይንሽ ወስደሽ ማንበብ ትችያለሽ። በእጅ ይዤዋለሁ፣ ከአስር ገጽ በላይ ነው። ወስደው ትግራይ ውስጥ ለሚመለከታቸው አካላት አደረሰው። እነዚህ የተቀበሉ አካላትም ፈረሙ። ተቀበሉ። ለምሳሌ
አሁን እንደማየው ከሆነ የትግራይ ክልል መርሰ መስተዳደር ስልካቸው አለ፣ የተቀበለው
ሰው አለ፣ የፈረመው አለ። ይኸው ስልኩ የትግራይ ህወሓት ጽህፈት ቤት ራሱ የተቀበለው ሰው በረሃ የሚባል አለ፣ ስልክ ቁጥሩ ይሆን ነዎት እዚህ ላይ ተቀምጧል።
ለትግራይ ክልል
ሰብአዊ መብት ኮሚሽን የተቀበለው ሰው አለ፣ ስልካቸው ይኸው። መጨረሻ ላይ ተረስቶ ኋላ የተስተካከለው ለትግራይ ክልል ምክር ቤት፣ ምክር ቤት ደግሞ የሚባል አለ፣ ይህም ታየዋለሽ። ፍስሐ የሚባል ቀኑ ይኸው፣ ስልክ ቁጥራቸው ይኸው። ስለዚህ ከህጉም በላይ ሄዶ ነው የወልቃይት ጥያቄ ለህወሓት ጽህፈት ቤቱ ላይ ጨመሩ። ያለ ህወሓት በጎ ፍቃድ እንደማይሆን ስለሚታወቅ ማለት ነው። ይህን አፍነው እንዳስቀሩ ለፌዴሬሽን ምክር ቤት በተባለው ጊዜ ማስተላለፍ ነበረበት። የህወሓት መንግስት አላስተላለፈውም። ወይዘሮዋ ሲናገሩ የሰማሁት ግን ድርጅታቸው የወሰነውንና የሚያውቀውን ሰነድ አላውቀውም ማለት አስተዛዛቢ ነው። የማዕከላዊ ኮሚቴ ናቸው፣ ከፍተኛ አመራር ላይ የነበሩ ሰዎች ናቸው። ይሄ ሰነድ ወጃቸዋል። አሁን እሳቸው ሲጠቅሱ የሰማሁት የእነዚህ ክልል የኦሮሚያ ደቡብ ምናምን ቀርቧል ነው ያሉ። ያለ ህወሓት ስለፈለገው ቀርቦ ምላሽ እንዳገኝ እናውቃለን። የወልቃይት ሰዎች ወይም አማራዎች ህጉን ተከትለው ጥያቄውን አላቀረቡም ማለት አይደለም። ይህን ጥያቄ አቅርበን መልስ አጣን ብለው ወደ ፌዴሬሽን ምክር ቤት ሄደዋል። የፌዴሬሽን ምክር ቤት ደግሞ በወቅቱ መጀመሪያው ያለው አባት የሚባሉ ነበሩ። ይህ ጉዳይ መፈታት አለበት፣ እሱም ሰነዱ በእጅ አለ ብሎ መልስ ሰጥቷል ለትግራይ ክልል። ወይዘሮ ኬሪያ ደግሞ እንደመጡ ይህን አጠፉና የቀረበ ህጋዊ ጥያቄ የለም አሉ።
ይህንን ተከትሎ በቅርቡ በህዝብ ተወካዮች ምክር ቤት ስለጸደቀው የአስተዳደርና ወሰማንነት ጉዳዮች ኮሚሽን መቋቋምን አስመልክቶ የአማራ ዲሞክራሲያዊ ፓርቲ የፖለቲካ ዘርፍ ኃላፊ ከሆኑት ከአቶ ደሴ ጥላሁን ጋር ቆይታ አድርጌ ነበር። አቶ ደሴ እንደሚሉት የኮሚሽኑ መቋቋም በተለይ በወልቃይትና በራያ አካባቢዎች ለሚነሱ የወሰንና የማንነት ይከበርልኝ ጥያቄ መልስ እንደሚሰጥ ባዴፓ ይታመናል። የኮሚሽኑ የጥናት መነሻ የነባር ህዝቡን ፍላጎትና ታሪካዊ ዳራ ላይ ያተኩራል ብለን እናምናለን ይላሉ።
ያ ይህንን ኮሚሽን መቋቋም የምናየው ተጨባጭ በወልቃይትም በራያም አካባቢ የሚነሳውን የህዝብ ጥያቄ ምላሽ ከመስጠት አንጻር ይሄ ኮሚሽን ህብረተሰቡን በነጻነት ገብቶ በማወያየት ሊሆን ይችላል፣ በዘላቂነት ጥናትና ምርምር በማድረግ ሳይንሳዊ የሆነ መፍትሄ ለኢትዮጵያ ያመጣል ብለን እናምናለን። ጥያቄውን የለም ብሎ በማድበስበስ በህገ መንግስቱ ምላሽ ተሰጥቶ ያደረ ነው በሚል በተጨባጭ መሬት ላይ ያለውን የህዝብ ጥያቄ ማፈንም ይቻል አይደለም። ከተወሰኑ ዓመታት በፊት በሰፋሪ መልክ የመጡ ምናምን ሳይሆን በአካባቢው ከመጀመሪያው ጀምሮ ይህን የሚኖሩ ነዋሪዎች የወልቃይት ህዝቦች አሉ። መጀመሪያ እነዚህ ህዝቦች በነፃነት ጥያቄያቸው ምንድን ነው በሚል ሊሰሙ ይገባል። ታሪካዊ ሁኔታዎች እዚህ ውስጥ ግምት ውስጥ መግባት መቻል አለባቸው። ህገ መንግስቱ የህዝቦችን ታሪካዊ ትስስር ግምት ውስጥ ያስገባ መስፈርት አላስቀመጠም። ሁለተኛ የህዝቦች ፍላጎት አልተጠየቀም የምንለውም ለዚህ ነው። ህገ መንግስቱ የህዝቦችን ፍላጎት አካትቻለሁ ይበል እንጂ በአንቀጽ 46 ንዑስ ቁጥር 2 መሰረት በ1984 ግን እነዚህ አካባቢዎች ሲካለሉ ማንም የጠየቃቸው የኢህአዴግ አባል ድርጅቶች ሊቀበሉት የሚገባ የወሰን አቅጣጫ ነው። ስለዚህ ህወሓትም ቢሆን ይህን ተቀብሎ ለሚወሰኑ ውሳኔዎች ተባባሪ መሆን አለበት።
የፖለቲካ ተንታኝ የሆኑት አቶ ቸቹ አለባቸው በበኩላቸው የኮሚሽኑ መቋቋም ትክክለኛ መሆኑን አምነው ህግ ያለ ጠንካራ የፖለቲካ ውሳኔ ዋጋ የለውም፣ የህወሓት የፖለቲካ ፍላጎት ካልቀረ በስተቀር ኮሚሽኑ ውጤት ሊያመጣ አይችልም ይላሉ።
የዚህ ኮሚሽን መቋቋም አስተዋጽኦ ምንድን ነው? እውነትን ፈልጎ ለሚመለከተው አካል ያቀርባል። የፌዴሬሽን ምክር ቤት እዚህ ተነስቶ ከፓርላማው ጋር ሊነጋገርበት ይችላል እና የመወሰን ስልጣኑ አሁንም ቢሆን በዚህ አካል እንዳልሆነ መታወቅ አለበት። ምንድን ነው ችግሩ? የተነሳበት ምክንያት ለዚህ የሚሆነው መፍትሄ ምንድን ነው? ይህንን በማድረግ ለሚመለከታቸው አካላት ያቀርባል። የሚመለከታቸው አካላት ደግሞ የፌዴሬሽን ምክር ቤትና ፓርላማው ነው የሚሆኑት። ስለሆነም የውሳኔ ጉዳይ የዚህ አካል እንዳልሆነ መጀመሪያ መታወቅ አለበት። ፖለቲካዊ ፍላጎት ካልተጨመረበት ብቻውን አይሰራም። ለዚህ ተባባሪ የሆነ ህወሓት የሚባል ኃይል ፈቃደኛ ስላለ እንዳያችሁት ተቃውሞታል። በህጉ መውጣት ላይ መቃወም ነገ አንድ እርምጃ ወደፊት ስትቀጥል ነገር አለ ማለት ነው። መንግስት ኃይልን ተጠቅሞ ሊያስፈጽመው ይችላል። መጨረሻ ላይ ህግን የማስፈጸም ስልጣን ስላለው አሁን ያለው መንግስትና የኢትዮጵያ ህዝብ የሚፈልጉት ጉዳዩ በሰላም እንዲያልቅ ነው። በሰላም እንዲያልቅ ግን የህወሓት ተባባሪው ነው መገኘት ማይታለፍ ጉዳይ ነው።
የአስተዳደርና ወሰን ማንነት ጉዳዮች ኮሚሽን መቋቋም በአማራና በትግራይ ህዝብ መካከል ያለውን የማንነትና የወሰን ውዝግብን ይፈተዋል በማለት የትግራይ ክልል ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊን ወይዘሮ ሊያ ካሳን ለማግኘት በተደጋጋሚ ያደረኩት የስልክ ሙከራ አልተሳካም። ይህ በእንዲህ እንዳለ ግን የጠቅላይ ሚኒስትር ጽህፈት ቤት በአስተዳደር ወሰንና ማንነት ጉዳዮች ኮሚሽን መቋቋም ዙሪያ በድረገጹ ባሰፈረው ጽሁፍ ላይ የአስተዳደር ወሰንና ማንነትን በተመለከተ እየተነሱ ላሉ ጥያቄዎች በህገ መንግስቱ ምላሽ አግኝቷል በሚል ጥቅልና የግብር ይውጣ አያያዝ ጋር በተገናኘ ጥያቄዎቹ ለሚመለከተው ክልልና የፌዴሬሽን ምክር ቤት በቸልታ ሲታይ መቆየቱ የሀገሪቱን ህልውና አደጋ ላይ በመጣል ላይ ይገኛል ሲል አትቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
መቀሌ ከተማ ውስጥ ምድረገነት ተብሎ በሚጠራው አካባቢ ህገ ወጥ ተብለው ከ8 ዓመታት በፊት መኖሪያ ቤቶቻቸው የፈረሱባቸው ነዋሪዎች ለአቤቱታቸው መልስ የሚሰጣቸው አካል ማጣታቸውን በመግለጽ እያማረሩ ናቸው። ለአቤቱታቸው ምላሽ ሳይሰጥ አካባቢው በዶዘር እየተጠረገ መሆኑም እንዳስከፋቸው ነዋሪዎቹ ገልጸዋል። አካባቢው በዶዘር እየተጠረገ ያለው የፈረሱ ቤቶቻቸውን አሻራ ለማጥፋት ነው ብለዋል አቤቱታ አቅራቢዎቹ የመቀሌ ነዋሪዎች። ቤቶቹ የፈረሱት ህጋዊ የይዞታ ሰነድ ስለሌላቸው ነው ያለው የመቀሌ አንድነት ክፍለ ከተማ በበኩሉ ቦታው እየተጠረገ ያለው በልማት ምክንያት ለሚፈናቀሉ የቤት ባለቤቶች ለመምራት መሆኑን አመላክቷል። ሙልጌታ ጽብሃ ከመቀሌ ተጨማሪ ዘገባ አለው።
ወይዘሮ ሙሉ እንባይ በመቀለ ከተማ ሀድነት ክፍለ ከተማ ምድረገነት ተብሎ በሚጠራ አካባቢ በ1994 ዓ.ም ቤት ገዝተው ከ9 ዓመት በላይ የኖሩበት መሆኑን ይገልጻሉ። በጊዜው ቦታውን በእንደርታ ወረዳ ይተዳደር ስለነበረ ቦታውን ከአካባቢው አርሶ አደሮች መግዛታቸውን ይናገራሉ።
ለእኛ ሲሸጡልን ቤት ሰርተው ህጋውያን የታጋይ መስዋዕት የከፈሉ የካሳ ተሰጣቸው የካሳ ብለው ነው ሰጡን። ይሄንን ያህል ዝርዝር መዝገብና ማህተም ያለበት ወረቀት አባሎች ሰባት አባሎች የፈረሙለትን ደብዳቤ ከነማህተሙ አድርገው ባስተማማኝ አርገው ነው የሸጡልን። እኛም እናቀው የለን እዝ የሸማቸው የቀበሌ አስተዳዳሪዎች ናቸው። አሁን ቤቱን ተረክበን እየኖርን የወለድን ልጆች እያስዳርን እያለ
ከዛ በኋላ ይላሉ ወይዘሮ ሙሉም፣ መንግስት ቤታቸው ህጋዊ አይደለም ብሎ በ2003 ዓ.ም ግብረ ኃይል አሰማርቶ በኃይል አፈረሰው። በዚያን ጊዜ በአካባቢው 227 ቤቶች መፍረሳቸውንም ተነግረዋል። ከዛ በኋላ የሚያርፉበት አጥተው እየተቸገሩ መሆኑንም ይገልጹት፣ ይህንን ቦታ መንግስት ለአርሶ አደሮች ካሳ ሳይከፍል ለእኛም ተለዋጭ ቦታ ሳይሰጥ የማን ቦታ ብሎ ነው የያዘው በማለት ደግሞ ይጠይቃሉ ወይዘሮ ሙሉም።
ይህ መሬት በገበሬዎች ማህበር ይዞታቸው ነበር፣ ካሳ ይገባቸው ነበር። እሳቸው ሽጦ ከኛ ጋር ተካሱ። አሁን ያ መሬት በነጻ ሊወስደው ነው መንግስት፣ ለኛ ምን ያስብልናል? ይህ ነው የጨነቀን። አሁን ያ መሬት የኛ ነው ወይስ የገባሮች ነው ወይስ መንግስት አጭበርብሮ በነጻ ሊዘርፈን ነው?
ሌሎች ያነጋገርኳቸው ቅሬታ አቅራቢዎች ደግሞ መንግስት ለዘጠኝ ዓመታት የኖርንበት ቦታ መጀመሪያውኑ ህጋዊ ካልሆነ ይህንን ያህል ብዙ ቤቶች ሲገነቡ ለምን ዝም ብሎ አየ? ለምንስ አያስቆመውም ነበር ይላሉ። በተደጋጋሚ መፍትሄ ለማግኘት ከቀበሌ እስከ ክልል ላሉ አመራሮች ቅሬታ ቢያቀርቡም አጥጋቢ ምላሽ አለማግኘታቸውን ይገልጻሉ። አቶ ህንጻ አማሬ የተባሉ ቅሬታ አቅራቢ እንደሚናገሩት መንግስት ምላሽ ሊሰጠን እየተንቀሳቀስን ያለንበት ባለው ጊዜ የፈረሱ ቤቶችን አሻራ ለማጥፋት በዶዘር እየጠረገ ነው ይላሉ።
ቦታችን ማስረጃው እንዳይገኝ ያኛውን የቦታውን ድንጋይና ምናምን ስንስተው አድራሻውን እንዳይገኝ ማስረጃ እንዳይገኝ ነው ዶዘር አዝዘው እንደዚህ ማፍረስ የጀመሩት።
አቶ ገብረስላሴ ንጉስ የተባሉ ሌላ ቅሬታ አቅራቢ በበኩላቸው
እንግዲህ ከመንግስት ጋር ለመታገል አቅም የለንም። ያለን አቅም የመጨረሻ ከቦታችን ገብተን መንግስት ያደረግ ያድርግ፣ ቢፈልግን ይግደለን፣ ቢፈልግ አንድ የመጨረሻ ያድርግ። እኛ ያለን የወሰነ መጨረሻ ቤታችን ገብተን ሻራችን ዘርግተን ሀዛ መኖር ነው የምንመርጥ የፈለግነ ጨረሽን በቅ።
የመቀለ ከተማ ሀድነት ክፍለ ከተማ አስተዳዳሪ አቶ ገብረ ታፈረም ስለ ጉዳዩ ጠይቀናችኋል፣ ህጋዊ አይደሉም ተብሎ ከዘጠኝ ዓመታት በፊት የፈረሱ ቤቶች ከገጠር አስተዳደር ወደ ከተማ አስተዳደር ለማዛወር በተደረገው ማጣራት ህጋዊ ያለመሆናቸው ተደርሶበታል ብለዋል። በዚህም መሰረት ህገወጥ ቤቶች በማፍረስ ቦታውን ወደ ሊዝ እንዲገባ ተደርጓል ሲሉ ገልጸዋል። በአሁኑ ጊዜም ቦታውን የመንግስት በመሆኑ በልማት ምክንያት ከቤታቸው ለሚነሱ ሌሎች ሰዎች ለማደል ዶዘር አስገብተን እየጠረግን ያለ ነው ብለዋል።
ስለዚህ ይሄ ቅሬታ ድሮም በእንደርታ ወረዳ ያሉ ቅሬታቸው ወስዶ መፍትሄው የሚሆንና የማይሆን ውሳኔ ተሰጥቶበት ያደረ ነው ማለት ነው። ስለዚህ ከዚህ በኋላ መልስ የምንሰጥበት ምክንያትም አይደለም።
እኛ ደግሞ አሁን የተወሰኑ ሰዎች የሚፈናቀላሉ በመሰረተ ልማት ምክንያት እዛ አካባቢ የመንግስት ቦታም ስለሆነ በመንግስት እጅም ስላለ በመንግስት ላንድ ባንክም ስለገባ አሁንም ይሄ ቦታ እያስተዳደርን ነው ማለት ነው።
ዘጠኝ ዓመታት ሙሉ በቦታው ሲኖሩ ህገ ወጥ ነው ሳይባሉ የቆዩት ለምንድን ነው? መንግስት መጀመሪያውኑ ለምን አላገዳቸውም በማለት ለአቶ ገብረ ጠይቀናቸዋል። ለብዙ ዓመታት ሰው ሲኖርበት ዝም ሊባል አይገባም ነበር። ቤቶቹ እንዲፈርሱ በተደረገበት ጊዜ የመንግስት ስራ ኃላፊዎች አፈጻጸም ችግር እንደሆነ ታምኖበት መንግስትም እርምጃ ወስዷል ሲሉ ገልጸዋል።
አሁን ለተገያጅ ነው የተሰጠው የሚል በዛ አካባቢ ብዙ ህጋዊ ያልሆኑ ዶክመንቶች አሉ። ስለዚህ ለተጋይ ተብሎ ኦሪጂናል የለውም በዛ ዶክመንት ማለት ነው። ስለዚህ ኮፒ ያደረጉ የማይገባቸውም ሰውም ይገባቸዋል እየተባለ የሚሰጥ ከቀበሌ ድጋፍም አለ። ስለዚህ ይሄ ድጋፍ ትክክል አይደለም ብለን አጣርተን አሁንም አለ እንደዛ አይነት የነሱ ብቻ ሳይሆን በሌላ አካባቢ የመሬት ይዞታ አለን እንደዚህ ለተጋይ ተብሎ የተሰጠን አለ እያሉ የሚሰጡ ሰዎችም አሉ። በህግ ተጠያቂ የሆኑ ሰዎችም አሉ። እንደዚህ አይነት የማይገባቸው ወረቀትን ድጋፍን እየሰጡ ለአመራሮቹም ህጋዊ እርምጃ እንደተወሰደባቸው መረጃ አለኝ ማለት ነው። ለግል ጥቅማቸው ደግሞ ከአግባብ ውጭ ነው የያዙት። ስለዚህ ከአሰራርና ከመምሪያ ውጭ የያዙት ደግሞ
ህጋዊ እርምጃ መንግስት መውሰዱ ተገቢ ነው።
ወነተኛ የማስረጃ ሰነድ አለን ብለው የሚያምኑ ካሉም በህጋዊ መንገድ በፍርድ ቤት መከራከር ይችላሉ ብሏል ዋና አስተዳዳሪው። ለአሜሪካ ድምጽ ሙልጌታ ጽባህ መቀለ።
እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩኝ። ዝግጅታችንን ያቀናበረልን ደግሞ ሞክቢል ያቢሮ ነው። የስርጭት መሐንዲሱም እንዲሁ አብሮን ነበር። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። ኩን ራዲዮ